የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ማክሰኞ ሰኔ 1 ቀን 2013 ዓ.ም ምረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መሃል ኢትዮጵያ ውስጥ ያሉ መምህራን ልዩ ፍላጎት ስላላቸው ተማሪዎች ምን ያክል ግንዛቤ ያላቸው ስንል እንጠይቃለን።
እነዚህ ልዩ ፍላጎት ያላቸው ልጆች ኦፖርቹኒቲ ተሰጥቷቸው ልዩ ፍላጎት ከማያስፈልጋቸው ልጆች ጋር እኩል ተወዳዳሪ ሆኖ ውጤታማ የሚሆኑበትን ያችን ሀገር መፍጠር ነው ትልቅ ጊዜ ላቸው ማለት ነው።
በቅርቡ መምህራን ልዩ ፍላጎት ላላቸው ተማሪዎቻቸው በቂ ድጋፍ መስጠት የሚያስችላቸውን ስልጠና የሰጠው ሴንተር ፎር ፋሚሊ ሰርቪስ ሀገር በቀል በጎ አድራጎት ድርጅት ውስጥ የነርስ ባለሙያና አሰልጣኝ የሆነችውን ፍቅርተ ሲሳይ የሚሰማችሁት። ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል።
They were also angry at the central government for allowing them to be there.
በአዲግራት ያነጋገርናቸው ሰዎች ሁሉ የኤርትራ ወታደሮች በዛ በመገኘታቸው ተናደው ነበር። በኢትዮጵያ ትግራይ ክልል የምትገኘው ዘጋቢያችን ሄዘር መርዶክ በክልሉ ተዛዋውራ የቀኛችሁንም በምሽቱ ታጋራናለች። ሰላም ጤና ይስጥልን እንደምን አመሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ አጥር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸው ዜናዎች እንሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል? በሶማሌላንድ በ16 ዓመታት ውስጥ ለመጀመሪያ ጊዜ በተካሄደ የፓርላማ ምርጫ ሁለቱ የተቃዋሚ ቡድኖች አሸናፊ መሆናቸውን የሀገሪቱ ብሔራዊ የምርጫ ኮሚሽን ይፋ አደረገ። ዋዳኒ በመባል የሚታወቀው የሶማሌላንድ ብሔራዊ ፓርቲ 82 መቀመጫዎች ካሉት የሀገሪቱ ፓርላማ 31ን ሲያሸንፍ፣ ፍትህና ደህንነት የተባለው ሌላው የተቃዋሚ ፓርቲ በበኩሉ 21 መቀመጫዎችን ይዟል። ገዢው የአንድነት ልማት ፓርቲ ኩልሚዬ በአንጻሩ 30 መቀመጫዎችን ማሸነፉ የምርጫ ኮሚሽኑ አስታውቋል። የሀገሪቱ የምርጫ ሂደት በሶስቱ ዋና ዋና ፓርቲዎች በምርጫ ኮሚሽኑ አደረጃጀት ዙሪያ በነበራቸው ልዩነቶች የተነሳ ከ10 በላይ ለሚሆኑ ዓመታት አጣብቂኝ ውስጥ የቆየ ሲሆን በመጨረሻም በተደረሰው ስምምነት ምርጫው ሊካሄድ ችሏል። በትላንትናው ዕለት የምርጫ ኮሚሽኑ ያጸደቀው የምርጫ ውጤትን ተከትሎም ሁለቱ ተቃዋሚ ቡድኖች በጋራ ባወጡት መግለጫ የሀገሪቱን ፓርላማ አፈጉባኤ ለመሰየም ጥምረት ፈጥረናል ሲሉ አስታውቋል። ሁለቱ ፓርቲዎች በጋራ በከተሞች አብዛኞቹ ምርጫ አሸናፊ የሚያደርጋቸውን አብላጫ ድምጽ በመቆናጠጣቸው በሀገሪቱ ያሉ ከተሞችን ከንቲባዎች ለመሰየም ከከተሞች ምክር ቤቶች አባላት ጋር ተባብረን እንሰራለን ሲሉ ፍላጎታቸውንም ይፋ አድርገዋል። በቱርኪ አካባቢ ጥበቃ ሚኒስቴር በትላንትናው ዕለት በማራማራ ባህር ላይ ስጋት የፈጠረውን የባህር ቆሻሻ ለማስወገድ ቃል ገቡ። በአካባቢው የተፈጠረው ቆሻሻ የባህሩን ስነ ህይወት እየጎዳ መሆኑን ተገልጿል። ዩናይትድ ስቴትስ ከአውሮፓ ሀገራቶች ጋር በመሆን ከሩሲያ በተቃራኒው በኩል እንደምትቆም ፕሬዚዳንት ጆ ባይደን ቃል ገቡ። ፕሬዚዳንቱ ይህን ያሉት ከብላድሚር ፑቲን አስተዳደር ጋር ፊት ለፊት ከመገናኘታቸው በፊት ነው። ፕሬዚዳንት ጆ ባይደን በመጪው ረቡዕ የቡድን ሰባትና የኔቶ የቃል ኪዳን ሀገራት ስብሰባን ለመካፈል የሚያቀኑ ሲሆን በጎርጎሮሳውያኑ ሰኔ 16 ከሩሲያው መሪ ጋር እንደሚገናኙ ይጠበቃል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋ ቢና ቤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም ስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው አብይ ዝግጅታችን እንለፍ። ኢትዮጵያ ውስጥ ልዩ ፍላጎት ያላቸውን ተማሪዎች አካተው የሚያስተምሩ ጥቅር ትምህርት ቤቶች ባሉባቸው የትምህርት መርጃ መሳሪያዎችና የሰለጠኑ ባለሙያዎች እጥረት ምክንያት በቂ ድጋፍ አይሰጡም። ይህ ጉዳይ ያሳሰበው ሴንተር ፎር ፋሚሊ ሰርቪስ የተሰኘ ሀገር በቀል በጎ አድራጎት ድርጅት በኢትዮጵያ መደበኛ ትምህርት የሚያስተምሩ ሁሉም መምህራን ልዩ እንክብካቤ የሚያስፈልጋቸውን ህጻናት መለየት እንዲሁም ድጋፍና እንክብካቤ ማድረግ ይችላሉ በሚል ስልጠና መስጠት ጀምሯል። የመጀመሪያው ዙር ስልጠናን በዳግማዊ ሚኒሊክ አንደኛ ደረጃ ትምህርት ቤት በሚያስተምሩ መምህራን የተሰጠ ሲሆን ስልጠናውን የወሰዱትን መምህራንና የሴንተር ፎር ፋሚሊ ድርጅት ተወካይን አነጋግረናል። ሰምተን እንመለስ። በኢትዮጵያ የመጀመሪያ ዘመናዊ ትምህርት ቤት በሆነው ዳግማዊ ሚኒሊክ አንደኛ ደረጃ ትምህርት ቤት ማየት የተሳናቸው፣ መስማት የማይችሉ፣ የመናገር እክል የገጠማቸው፣ የአእምሮ ዝግመት ያለባቸውና ሌሎች የሚታዩና የማይታዩ የአካል ጉድለት ያጋጠማቸው ህጻናት ተካተው ይማራሉ። ሆኖም ትምህርት ቤቱ ባለው አቅም ለተማሪዎቹ እንደየፍላጎታቸው ድጋፍ ሊያደርግ ቢሞክርም በቂ የትምህርት መርጃ ቁሳቁስና የሰለጠነ የሰው ኃይል ባለመኖሩ ተማሪዎች የሚገባቸውን ትኩረት ላያገኙ እንደሚችሉ በትምህርት ቤቱ ከ11 ዓመታት በላይ ልዩ ፍላጎት ያላቸውን ህጻናት በማስተማር ያገለገለችው ሳራ ነጋሽ ትገልጻለች።
ትምህርት ቤት ውስጥ ይጎላቸው ማለት የተማሪ ቁጥርና የነሱ የመደገፍ ላይ ትንሽ ክፍተት አለ ማለት ከልዩ ፍላጎት ያልተመረጡ መምህራን ላይ እሱ ይቀርባል። ተከታትለሽ ማለት ነው ጊዜ ሰጥቶ የመስጠቱ ላይ እሱ ላይ ክፍተት አለ። ረጅም ሰዓት ሰጥቶ ማለት ነው ኖርማል ሳብጀክታቸውን 45 ደቂቃዋን ከሰሩ በኋላ ለእነሱ ተጨማሪ ጊዜ ሰጥቶ በምን አይነት ልንደግፋቸው እንችላለን የሚለው እሱ ላይ ክፍተት አለ።
ሳራ ባሳለፍነው ሳምንት ሴንተር ፎር ፋሚሊ ሰርቪስ የተሰኘው ሀገር በቀል ድርጅት በትምህርት ቤቱ ለሚገኙ መምህራን ልዩ ፍላጎት ስላላቸው ተማሪዎች የሰጠውን የግንዛቤ ማስጨበጫ ስልጠና ከተከታተሉ 40 መምህራን መካከል አንዷ ናት።
በሳብጀክት በልዩ ፍላጎት ግራጁዌት ሲያደርግና በሳብጀክት ሲደርግ ተመሳሳይ አይደለም ያለው የአደጋገፍ ሁኔታ። ሳብጀክት ላይ ልዩ ፍላጎት ላይ ግን ተጨማሪም ጊዜ ሰጥተን የሚለው ነገር ላይ ሂደት ላይ ያለ ያንን ነገር እንዲያስታውሱት የማነቃቂያ እንዲሆናቸው ነው ጠናም እንዲሰጥ ያደረግነው። ከዚያ ወዲህ ደግሞ ለውጦች አሉ። አሁን በስፒች ቴራፒ የሚያስፈልጋቸውን ተማሪዎች መምህራኖች ናቸው ራሳቸው ከዛ ስልጠና በኋላ ሊመጡ እንደሚቻሉ እችኛ በዚህ መክፈት አላት በዚህ መደገፍ አለባት ለርኒንግ ጊዜ ሚሆን ግን በዚህ መልክ ደግፋቸው የሚል ነገር ያሁን ሲንድሮሞችንም እንደዚህ በየትኛው መልክ እያሉ መምህራኖች እንዲያወጡልን ድጋፍ አድርገዋል።
አስራት እርገጤም በዚሁ ዳግማዊ ሚኒሊክ አንደኛ ደረጃ ትምህርት ቤት ከአስር ዓመት በላይ ልዩ ፍላጎት ያላቸውን ተማሪዎች በማስተማር ያገለገለች ሲሆን ልዩ ፍላጎት ያላቸውን ተማሪዎች መርዳት የሚያስችል ስልጠና ለመደበኛ መምህራን መስጠቱ ያለውን ጥቅም እንዲህ ትገልጻለች።
ምንድነው ጠቀሜታው? የልዩ ፍላጎት ባለሙያ እና መምህራኖች ይለያያል። የልዩ ፍላጎት ባለሙያ ከፈተክ ጀምሮ እስከ ዲግሪ ማስተርስ ድረስ በልዩ ፍላጎት ትምህርት ነው የሰለጠነው። ሌሎቹ መምህራኖች ለምሳሌ ማት መምህር፣ አማርኛ መምህር ብቻቸው ምናልባት አንድ ኮርስ ብቻ ሊሆን ይችላል በዛ ያ የልዩ ፍላጎት ትምህርት የሚወስዱ። አሁን ተቀሜታ ገነች ምንድን ነው? ያ የልዩ ፍላጎት ባለሙያ የወሰደውን ስልጠና እነዛም እንዲሰለጥኑ እነዛም ሰልጥነው ክፍላቸው ያለውን ተማሪ እንደዚህ ነው መለየት ያለብኝ ያንን ያስፈልገው ያንን
ለመለየት
በጣም ጠቃሚ
ሴንተር ፎር ፋሚሊ ሰርቪስ መምህራን ትኩረትና እንክብካቤ የሚያስፈልጋቸውን ህጻናትና ወጣቶች እንዴት መለየት ይችላሉ? ምን አይነት እገዛስ መስጠት ይጠበቅባቸዋል? በሚል መነሻ ሐሳብ ያዘጋጀው ስልጠና ምን ላይ ያተኮረ እንደሆነ በሙያዋ ነርስ የሆነችውና በድርጅት ውስጥ ስልጠናውን በማስተባበርና በማሰልጠን የምታገለግለውን ፍቅርተ ሲሳይን ጠይቀናታል።
ስልጠናው ያተኮረው በተለምዶ የሚታወቁ ልዩ ፍላጎት ያላቸው ልጆች አሉ። በተለይ የሚታይ ያለማየት፣ ያለመስማት፣ እጅ እግር አለመኖር አይነት የሚታዩ አካል ጉዳተኝነቶች አሉ። አብዛኛው መምህራን የሚታየውን ነገር ላይ ብቻ ነው እንትን የሚሉት ግን ብዙ አይነት ዲዛቢሊቲዎች እንዳሉ ኢንተሌክቹዋልን ሌሎችንም በመጨመር እነዛን ነገሮች እንዲህ አይነት ምልክት ያላቸው ልጆቻቸውን ወይም ተማሪዎቻቸው እንዴት አድርገው መለየት እንደሚችሉ በትክክል ችግራቸውን ተረድተው ልዩ ፍላጎት ከሚያስፈልጋቸው መሀል ሊሆኑ እንደሚችሉ በማሰብ በምን መልኩ መምህራን ሊረዷቸው እንደሚችሉ ላይ ነው
በዚህ በልዩ ፍላጎት ላላቸው ልጆች ድጋፍ ከማድረግ አንጻር በተለይ ትምህርት ቤቶች አካባቢ በዋናነት የሚያጋጥሙት ችግሮች ምንድን ናቸው? ተማሪዎች የሚደርስባቸው ተግዳሮት?
አንድ ቅድም ከጠቀስኩልሽ አንጻር መምህራኖች ወላጅን ማህበረሰብን የትምህርቶችን ማህበረሰብ ሊረዳቸው አለመቻሉ አንደኛው ችግር ነው። ሁለተኛ ደግሞ ፋሲሊቲ ችግሮች አሉ። ከትምህርት ከኮምፓውንድ ጀምሮ የትምህርት እቃዎች አቅርቦት ላይ ይህን መግባባት ነው። ለምሳሌ ለማስተማቸው ልጆች ሰው ከተወሰኑ መምህራን ውጭ ያንን ቋንቋ የሚችሉ ሁሉም እዚህ ኖርማል ተማሪዎችን ያህላችሁ ልትን ስለዚህ የሚፈልጉትን ነገር እንኳን ጠይቀው ተግባብቶ ኮሚኒኬት አድርገው ማግኘት የማይችሉበት ሁኔታዎች በጣም የአዌርነስ ችግር ኢሚዲያት መስል ችግሮች ያጋጥማቸው።
እንግዲህ ስልጠናው የተሰጠው በዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ለሚያስተምሩ መምህራን ነውና ትምህርት ቤቱ
ምንም ሳይሆን እኩል እድል ይኖረን በሚለው እና equal opportunity ለሁሉም በሚለው እነዚህ ልዩ ፍላጎት ያላቸው ልጆች opportunity ተሰጥቷቸው ልዩ ፍላጎት ካማሰልጋቸው ልጆች ጋራ እኩል ተወዳዳሪ ሆነው ውጤታማ እንዲሆኑበት ያችን ዓለም መፍጠር ወይም ያችን ሀገር መፍጠር ነው
ሴንተር ፎር ፋሚሊ ሰርቪስ በሚኒሊክ አንደኛ ደረጃ ትምህርት ቤት የጀመረው የስልጠና መርሃ ግብር እስከ አመቱ መጨረሻ እንደሚቀጥል ፍቅር ተነግራናለች። አመቱ ሲጠናቀቅም ከአዲስ አበባ ትምህርት ቢሮ ጋር በመመካከር ስልጠናው ወደ ሌሎች ትምህርት ቤቶች እንደሚስፋፋም ጠቁማናለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት መምህራኑን እና ሴንተር ፎር ፋሚሊ ሰርቪስን እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባችን ወደ ትግራይ ክልል ይወስደናል። የአሜሪካ ድምጽ ዘጋቢያችን ሄዘር መርዶክ በትግራይ ክልል ትገኛለች። ያለፉትን ቀናትም ከመቀሌ ከተማ በመውጣት በክልሉ ወዳሉ ሌሎች ከተሞች ተጉዛ ነበር። ሄዘር በእዳጋ ሐመስ፣ በአዲግራትና በሃውዜን ተዘዋውራ ያየችውን ለኤደን ገረመው አጋርታታለች። እንደሚከተለው ይቀርባል።
የአሜሪካ ድምጽዋ ሄዘር መርዶክ ከባለፈው ሳምንት ጀምሮ በትግራይ ክልል መቀሌ ትገኛለች። አርብ ዕለት ከሰዓት ከአሜሪካ ድምጽ ጋር በነበራት ቆይታ በመቀሌ ወደ አይደር ሆስፒታል በማቅናት በሆስፒታሉ ስላየቻቸው በአሰቃቂ ሁኔታ ጉዳት የደረሰባቸው ያለቻቸውን ህጻናት ሁኔታ አጋርታን ነበር። ሄዘር ቅዳሜና እሁድን ከመቀሌ ወጣ ብላ በእዳጋ ሐሙስ ወደ አዲግራትና ወደ ሃውዜን አቅንታ ነበር። በቅድሚያ የደረሰችው እዳጋ ሐሙስ ነበር።
ይቺ ከተማ በጦርነቱ በጣም ተጎድታለች። የምትገኘው በመቀሌና በአዲግራት መካከል ባለው አውራ ጎዳና ላይ ነው። መንገዱ ላይ የተቃጠለ ታንክ ቆሟል። ከሱ ትይዩ ተሻግሮ ደግሞ የመስታወት በርና መስኮቶቹ የረገፉና ምልክቱ በጥይት የተበሳ ክሊኒክ አለ። ክሊኒኩን የምታስተዳድረው ነርስ በክሊኒኩ ውስጥ የነበሩት መድኃኒቶች በሙሉ ተሰርቀዋል ስትል ነግራናለች።
ምንም እንኳን እዳጋ ሐሙስ አንስተልሽ ከተማ ብትሆንም ከዚህ ቀደም የኤርትራ ወታደሮች በዛ ካምፕ እንዳላቸውና እንደሰፈሩም ይነገራል። በዚህ ዙሪያ ምን የሰማሹ ወይም ያየሹ ነገር አለ? ስል ጥያቄ አስከተልኩ።
Yes, I visited a pharmacist in there and she and
እዛ አንዲት የፋርማሲ ባለሙያ አግኝቻለሁ። እሷ እንደነገረችን ከሆነ ወታደሮቹ ወደ ቤቷ በመምጣት እሷንና ልጆቿን በመጥረቢያ አስፈራርተዋታል። እሷም ገንዘቧንና ወርቋን ከሰጠቻቸው በኋላ ጥለዋት ሄዱ። ትንሽዬ የመድኃኒት መደብር ቢኖራትም ከዛን ጊዜ ጀምሮ ወታደሮቹ ይመጣሉ ብላ ስለምትፈራ ዘግታዋለች። ይሄ የሆነው ከወራት በፊት ነበር። በከተማው ብዙ የንግድ ቤቶችም ዝግ ነበሩ። ሰዎችም ተጨናንቀዋል። በእርግጠኝነት ያነጋገርናቸው ሰዎች በሙሉ በማንኛውም ሰዓት በሲቪሎች ላይ ያነጣጠረ ጥቃት ይኖራል ብለው ይፈራሉ። በሁሉም በጎበኘኋቸው የትግራይ ክፍሎች ማን ጥፋተኛ እንደሆነ ሰዎች በግልጽ ነው የሚናገሩት። ነገር ግን በዚች ከተማ ሰዎች ማለትም አንዳንድ ሰዎች ከተማዋ በማን እጅ እንደምትወድቅ ስለማያውቁ ምንም መናገር አይፈልጉም።
ሄዘር በእዳጋ ሐሙስ ከነበራት ቆይታ በኋላ ያመራችው ወደ አዲግራት ነበር።
Our next step was Adigrat itself and
ቀጣዩ ጉዟችን ወደ አዲግራት ነበር። ምንም እንኳን ከተማው ያን ያክል ጉዳት ባይደርስበትም የነበረው ሁኔታ ግን ውጥረት የነገሰበት ነበር። እኛ እዛ በነበርንበት ቀን የኤርትራ ወታደር በአካባቢው ሰዎች ጥቃት ደርሶበት ሞቶ ስለነበር ገበያው ተዘግቶ ነበር። ይህ ሁኔታ ደግሞ ሌሎች በከተማውና ከከተማው ውጪ የነበሩ የኤርትራ ወታደሮች አስክሬኑን ሊወስዱ ሲመጡ ተባብሶ ነበር። በዚህም የተነሳ ወታደሮቹ ሰዎችን እየወነጀሉ ተጣልተው ነበር።
በአድግራት ከተማ የኤርትራ ወታደሮች በመኪኖቻቸው ላይ ሆነው ሲዘዋወሩ ማየቷን ገልጻ፣ እሷ ወደ ከተማው ከመድረሷ ከጥቂት ሰዓታት በፊት በገበያ ቦታው በተፈጠረ ችግር ምክንያት ገበያው ተቋርጦ እንደነበረም ታስረዳለች።
It's very quiet in some ways because people are scared and mostly staying inside. And when I got there, the markets had been closed and most businesses had shut down.
አዲግራት ባንድ መልኩ ጸጥ ያለ ነበር። ሰዎች ለሚፈሩ ከቤት አይወጡም። በእለቱ በተፈጠረው ብጥብጥ የተነሳ ምሽት ላይ ምንም ሰው አይታይም። ሰዓት ላፊም አለ። ምሽት ላይ ምን እንደሚፈጠር ስለማይታወቅ ሰዎች በራቸውንና መጋረጃቸውን ዘግተው እቤታቸው ይቀመጣሉ።
በእለቱ የተፈጠረ ሌላ ጥቃት ነበር ወይ ስል ላስከተልኩላት ጥያቄ፣ በእለቱ ወታደሮቹ ከማስፈራራት ውጪ የተደረገ ምንም አይነት ጉዳት ባይኖርም በገበያ ቦታ ያገኘቻቸው ሰዎች ግን የኤርትራ ወታደሮች በዛ መገኘታቸው እጅግ አበሳጭቷቸው እንደነበረ ገልጻልኛለች። አዲግራት ከተማ ከመቀሌ አንጻር ስትታይም ጸጥ ያለች ብትሆንም ይሄ ሆኖ ህዝቡ ከመፍራቱ የተነሳ ነው ትላለች። በአካባቢው የኤርትራ ወታደሮችን ካምፕ ማስተዋላን ሄዘር ጨምራ የነገረችኝ ሲሆን፣ አዲግራትን ጨምሮ በመንገድሽ ላይ የአማራ ሚሊሻዎችን አይተሻል ወይ ስል ጠይቂያት ነበር።
No, we didn't see any militias, which doesn't mean they're not there or they are there, but
ምንም አይነት ሚሊሻዎች አላየንም። ይህ ማለት በቦታው የሉም ወይም አሉ ማለት አይደለም። ምናልባት ኖረው እንደ ኤርትራ ኃይሎች በግልጽና በሚታይ ሁኔታ ላይንቀሳቀሱ ይችላሉ።
ሄዘር የአዲግራት ህዝብ በአሁን ሰዓት ያለውን ስሜት ከታዘበችው ተነስታ እንዴት ትገልጸዋለች?
አዲግራት ያነጋገርናቸው ሰዎች ሁሉ የኤርትራ ወታደሮች በዛ በመገኘታቸው ተናደው ነበር። ማዕከላዊ መንግስትም የኤርትራ ወታደሮች በቦታው እንዲገኙ በመፍቀዱ ህዝቡ ተቆጥቷል። መንግስት ወታደሮቹ ይወጣሉ ብሏል። ይህ በህዝቡ አይን ድል ነው። የወታደሮቹ መውጣትም ህዝቡ በመንግስት ላይ የሚኖረውን ስሜት ያለዝበዋል።
ከአዲግራት በኋላ የጦርነት ቀጠና ስትል ወደ ገለጸቻት ሃውዜን ያቀናችው ሄዘር ሃውዜን ላይ የደረሰውን ጉዳት ከኢራቅና ከሶሪያ ጋር ታነጻጽረዋለች።
Hauzin is now controlled by Ethiopian Federal Forces. Just a couple of weeks ago it was controlled
ሃውዜን በአሁኑ ሰዓት በኢትዮጵያ መከላከያ ሰራዊት እጅ ነች ያለችው። ከሳምንት በፊት ደግሞ በህወሓት ኃይሎች ስር ነበረች። እስካሁን ድረስም ከደረሰው ጉዳት አኳያ የሚታየው ቦታው የጦርነት ቀጠና መሆኑን ነው። በቦታው ያለው ጉዳት ከኢራቅ ወይም ከሶሪያ ጋር የሚነጻጸር ነው። ሰዎችም ተወጥረዋል። ከተማዋን የተለያዩ ኃይሎች በመፈራረቅ ለአራት፣ ለአምስት፣ ለስድስት ጊዜም የሚሉ ሰዎች አሉ ሲይዟት ነበር። ስለዚህ እጅግ ብዙ አስከፊ ጦርነቶች ነበሩ። ከከተማው ወጣ ብሎም 5-10 ሜትር የሚሆን ርቀት ላይ ብዙም ሳይርቅ የጅምላ መቃብሮች አሉ። 20 አንዳንዶቹም ከ20 በላይ አንዳንዶቹ 2 ወይም 3 ሰዎች ያሉባቸው የጅምላ መቃብሮች አሉ። የከተማይቱ ሰዎች ሟቾቹ በከባድ መሳሪያው በደረሰ ጉዳት ነው የተገደሉት ብለው ነው የሚያምኑት። ሰዎቹ አስክሬኖቹን ከዛ ቦታ ላይ በማንሳት በሃይማኖታቸው መሰረት ቤተክርስቲያን ሄደው መቅበር ነው የሚፈልጉት። ሌላው በሃውዜን ያስተዋልኩት ነገር አንዳንድ ሰዎች ለመሰደድ አቅም የለንም ብለው እንደሚያስቡ ነው።
በሃውዜን ከተማ ያየቻቸው አስክሬኖቹ ከየት እንደመጡ ላቀረብኩላት ጥያቄ አደጋውን በአካል ያየ ሰው አለማግኘቷን ነግራኛለች። በስፍራው የተገኘችው በእረፍት ቀን በመሆኑ የመንግስት አካላትን አግኝታ ለማነጋገር ሳትችልም ቀርታለች። ይሁንና በሃውዜን ከፍተኛ የሆነ የምግብ እጥረት ማስተዋለንም ገልጻልኛለች። በአጠቃላይ በትግራይ መንግስትን ጨምሮ እጅግ ብዙ ግብረሰናይ ድርጅቶች እየተንቀሳቀሱ ቢሆንም አሁንም ድረስ ግን ከባድ የሆነ የምግብ እጥረት መኖሩን ነው ሄዘር የምታስረዳው።
There's so many humanitarian organizations, Red Cross, Doctors Without Borders, World Vision,
ዓለም አቀፍ የቀይ መስቀል ድንበር ተሻጋሪ የህክምና ባለሙያዎችን የመሳሰሉ እጅግ ብዙ ግብረሰናይ ድርጅቶች አሉ። ሰዎችን ለመርዳት እየሆነ ያለው ነገር ይገርማል። ነገር ግን ስደተኛ ጣቢያዎች ስትሄጂ እነዚህን ተቋማት አታያቸውም። የዓለም ስደተኞች ተቋም IOM-ን አንዳንድ ካምፖች ውስጥ አይቻለሁ። ሰዎችን ወደ መጡበት ለመመለስ የሚደረግ ጥረትም የለም። ቀይ መስቀል አንዳንድ ካምፖች ውሃ ያቀርባል። ሌሎቹም ከሌላ ድርጅት ውሃ ያገኛሉ። የምግብ አቅርቦት ግን በበቂ ሁኔታ የለም። እንደገባኝ ከሆነ በምግብ እጥረት ለተጎዱ ሰዎች የሚሆነው 40% የምግብ አቅርቦት የሚመጣው ከመንግስት ነው። እጅግ ብዙ ጥረቶች እየተደረጉ ቢሆንም በጦርነቱ ለተጎዱት ሰዎች ግን ይሄ በቂ አይደለም።
ከሄዘር መርዶክ ጋር ለነበረ ቆይታ ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ሄዘር እንደነበራቸው ቆይታ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። አሁን ደግሞ ወደ ምዕራብ አፍሪካዊቷ ሀገር ሴኔጋል እናቀናለን። በሴኔጋል የሚኖሩ ገበሬዎች የሰው ሰራሽ ኬሚካሎችን አጠቃቀም ለመቀነስና ከእርሻ የሚገኘውን የምርት መጠን ለመጨመር አዲስ የአስተራረስ ዘዴ መሞከር ጀምረዋል። ዘገባው የአሌሲን ሌኮጎ ነው። ሀብታሙ ስዩም ያቀርበዋል።
በሴኔጋል ከምትገኘው ሩፊስክ ከተማ ወጣ ብሎ አንድ የገበሬዎች ቡድን አካባቢን የሚንከባከብ፣ ጤናን የሚጠብቅና ለተሻለ ምርት የሚያበቃ የእርሻ ዘዴ እየተገበረ ይገኛል። ዘዴው አግሮ ኢኮሎጂ ይሰኛል። አሊዮን ባለደ ዘመናት ተሻጋሪ ውጤት ለማበረታታት ይህንን ከስነ ምህዳር ጋር ተስማሚ የሆነ ዘዴ በመጠቀም በማምረት ላይ ከሚገኙት 125 አብቃዮች መካከል አንዱ ናቸው። ሰው ሰራሽ ማዳበሪያና ጸረ ተባይ መድኃኒቶችን ሳይጠቀሙ ለማምረትም እየጣሩ ይገኛሉ። ኬሚካሎች ከመጠን በላይ ለጥቅም ውለዋል። አምራቹን ሳይቀር ለአደጋ አጋልጠዋል። ብዙ ጊዜ ራስ ምታትና የሆድ ቁርጠት ያስከትሉብኛል። ውስጣችሁ ደህና እንዳልሆነ እንዲሰማቸው ያደርጋሉ ነው ያሉት። ለሙከራ ያክል ባልደ እያንዳንዳቸው 100 ካሬ ሜትር የሚሆኑ ሁለት መሬቶችን መድበዋል። በአንደኛው መሬት ሰው ሰራሽ ማዳበሪያ በመጠቀም የተዳቀለ ቀይ ሽንኩርት ዘሩበት። በሌላኛው ላይ ደግሞ በአክሮ ኢኮሎጂካል ዘዴ በመጠቀም ሌላኛውን አይነት ሽንኩርት ዘርተውበታል። ይህንን እንዲያደርጉ ያገዛቸው የሴኔጋል የግብርና ምርምር ተቋም ነው። ሳኪዮ ጎም በተቋሙ ውስጥ ተመራማሪ ናቸው። ሰው ሰራሹን ማዳበሪያ በተፈጥሯዊ ከእንስሳት ጽዳጅ በተሰራ ማዳበሪያ ቀይረነዋል። መሬቱን ፎስፎረስና ፖታሲየምን በመሰሉ ማዕድናት ለማበልጸግ ሞክረናል ነው ያሉት። ምርት ለመሰብሰብ ጊዜው ሲደርስ ተፈጥሯዊ ዘዴን የተጠቀመው መሬት ከሌላኛው የሚበልጥ ምርት አስገኝተዋል። ተፈጥሯዊው 469 ኪሎ ሽንኩርት ሲያመርት፣ ሰው ሰራሽ ማዳበሪያ የተጠቀመው ግን 437 ኪሎ ብቻ አስገኝተዋል። በርከት ያሉ አብቃዮች የተገኘውን ውጤት ለማየት ተሰባስበዋል። ፋራዲያሜ አንዱ ናቸው። ከአያቶቻችን ጋር በመሆን ጸረ ተባይ መድኃኒቶችንና ሌሎች ኬሚካሎችን ተጠቅመናል። የለመዳችሁትን መንገድ በቀላሉ ለመተው ይከብዳል። በሁለቱ መሬቶች ላይ የተገኘውን ውጤት ንጽጽር ካየን በኋላ ግን የፍላጎት ጉዳይ መሆኑን ተመልክተናል ነው ያሉት። የግብርና መሐንዲስ የሆኑት ማማዱ ላሚን GRDR የሚባለው ተቋም የመርሃ ግብር አስተዳዳሪ ናቸው። አርሶ አደሮቹን ዘላቂነት ወዳላቸው መንገዶች አሰራራቸው እንዲቀይሩ የማስገደድ እምነት የላቸውም። ያለውን ጠቀሜታ በራሳቸው ጊዜ እንዲረዱት ብቻ ይፈልጋሉ።
Our approach, what is it? Set up comparison plots to allow...
እኛ አቀራረብ ምን መሰላችሁ? ተፈጥሯዊ መንገድ ከምርት መጠን ከልፋትና ወጪ አንጻር ያለውን ብቃት የሚያስገነዝብ በማሳያ መሬቶች መካከል ያለን ንጽጽርን እናሳያለን። ያኔ ወደ አክሮ ኢኮሎጂያዊ መንገድ ለመሸጋገር መወሰን ይችላሉ ነው ያሉት። አንዳንድ አርሶ አደሮች ከስነ ምህዳር ጋር ተስማሚ ወደሆኑ ዘዴዎች የሚያደርጉትን ሽግግር መንግስት በገንዘብ እንዲደጉም ክስረት ሲያጋጥም እንዲከስ ይፈልጋሉ። ባለደንን የመሰሉ የአግሮ ኢኮሎጂ ዘዴ አድናቂዎች ለሰው ልጆች ብሎም ለምድሪቱ የሚተርፍ ጠቀሜታ እንደሚኖረው ይተነብያሉ።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
Con Radio Sagale Americati. Radio Sagale America with Attack Abe Hamajimata, Tigelgelaki Sasa, Lama Hulaka, Jelkabe Hangasasadit, Metro Bandi, Dig Demi Lama Dig Demishanif Sodomito Correct, Washington DC Raka, Dabasu Sagantafan, Oromo, Amajalkab. Attamoltan kabajam to tadagge foto ta Kenya guyana rawot abajji saddet barakumala maf digdami tokko kesu mesitun kesana ranjal nega.